ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በኤቢኤስ 3 ዲግሪ ዌስት 11132 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ ሚያዝያ 10 ቀን 2010 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በቅድሚያ ዜና በማስከተልም ሰፊ አድማና የአመጽ እንቅስቃሴ ትግሉን አጠናክሮ ለወያኔ ውድቀት መንገድ ይጠርጋል። ሁሉም በየመስኩ ያለውን መሰረታዊ ጥያቄ አንግቦ አገራዊ መፈክሮችንም አሰምቶ ሁሉም የፖለቲካ እስረኞች ይፈቱ፣ አፈናው ይቁም፣ የወገን ገዳዮች ለፍርድ ይቅረቡ፣ አግአዚ ይፍረስ፣ ሁሉን አቀፍ ሽግግር እውን ይሁን ወዘተ ማደም ያስፈልጋል። አድማ አድማ በሁሉም መስክ አድማ በሚል ርዕስ ከዝግጅት ክፍላችን የቀረበ ሐተታ ነው። ከዚያም የህዝባዊ አመጽ መንገድ ቤትና እንዴት በሚል ርዕስ የቀረበውን ሰፊ ትንታኔ አሰምተን የመጀመሪያው ክፍል ፕሮግራማችን ይተናገቃል። አሁን ወደ ዜናው።
የወያኔ ጠቅላይ ሚኒስትር ተብዬ አብይ አህመድ በተወሰኑ ሚኒስትሮች ላይ ሹምሽር አድርጓል የተባለ ሲሆን ሐሙስ ለወያኔ ፓርላማ እንደሚያቀርብ ያገዛዙ የዜና ማዕከሎች እየገለጹ ይገኛሉ። የኮሙኒኬሽን ሚኒስትር የነበረው ነገሬ ሊንጮ፣ የመንግስት ልማት ድርጅቶች ሚኒስትር የነበረው ግርማ መንቴና የኢንዱስትሪያል ፓርክ ኮርፖሬሽን ኃላፊ ሲሳይ ገመቹ ወደ ኦሮሚያ አካባቢ አስተዳደር መስሪያ ቤት መዛወራቸው የተገለጸ ሲሆን በእነዚህ ቦታና በሌሎች ላይ አዳዲስ ተሿሚዎች ይመደባሉ ተብሏል። አባዱላ ገመዳም በሌላ ይተካል የሚል ዜና እየተሰራጨም ይገኛል። ይሁን እንጂ የወያኔ ቡድን በጥብቅ የሚፈልጋቸውና ለቡድኑ ስልጣንም ሆነ የኢኮኖሚ ጥቅም ቁልፍ የሆኑ ቦታዎች እንደማይለወጡ ይጠበቃል። ሰሞኑን የጣና በለስ የስኳር ፕሮጀክት ስራ የወያኔ የመዝረፊያ ተቋም ከሆነው ሜቴክ በሚል ምህጻረ ቃል ከሚጠራው ተቋም መነጠቁ የተዘገበ ሲሆን በአሁኑ ወቅት የዚህን ፕሮጀክት ስራ የውጭ ኩባንያዎች ተረክበው እንዲያካሂዱት ውይይት እየተካሄደ መሆኑን የዜና ምንጮች ገልጸዋል። ሰሞኑን የሥራ መልቀቂያ አስገብቷል የተባለው የወያኔ ነባር አባል በክንፈ ዳኛው የሚመራው የሜቴክ ተቋም የአባይ ግድብን ደን ለመመንጠር በሚል ከሁለት ቢሊዮን ብር በላይ የህዝብ ገንዘብ የዘረፈና ያስቀረ መሆኑ የሚታወቅ ሲሆን ከተረከባቸው 10 የስኳር ፕሮጀክቶች ስራዎች ሌላ ከ71 ቢሊዮን ብር በላይ በሙስና የሰረቀ መሆኑም ተረጋግጧል። በሰሜን ተራሮች ብሔራዊ ፓርክ ያለው የደን ክልል ለሁለተኛ ጊዜ በሰዓት መያዙን የአካባቢ ባለስልጣኖች ተናግረዋል። ማክሰኞ ሚያዝያ 7 ቀን ረፋዱ ላይ በሊማሊሞን ልዩ ስሙ ዙግሱግ በተባለው ቦታ የጀመረው ሰደድ እሳት በቁጥጥር ስር መዋል ያልተቻለ መሆኑን ለማወቅ ተችሏል። እሳቱን ለማጥፋት የአካባቢው ህዝብና የፓርኩ ሰራተኞች ቢረባረቡም ቦታው ገደላማ በመሆኑ እሳቱን የማጥፋቱ ስራ አስቸጋሪ ያደረገው መሆኑ ታውቋል። በዓለም የተፈጥሮ ቅርስነት የተመዘገበው የሰሜን ተራሮች በውስጡ የተለያዩ የዱር እንስሳትና አዋፍ እንዳሉበት ይታወቃል። ሂዩማን ራይትስ ዎች ሚያዝያ 9 ቀን ባወጣው መግለጫ በየአገራቸው የተጨናባቸው አፈናና በደል በመሸሽ እንዲሁም የፖለቲካ ጥገኝነት ለመጠየቅ ወደ የመን የገቡ ኢትዮጵያውያን፣ ሶማሊያውያን ዜጎችና የኤርትራ ተወላጆች በየመን የጸጥታ ኃይሎች በገፍ ከመታሰራቸው በላይ በጠባቂዎችና በጸጥታ ኃይሎች ከፍተኛ የሆነ ድብደባና በሕይወታቸው ላይ ማስፈራሪያ እንደሚደርስባቸው እንዲሁም ሴቶች እንደሚደፈሩ ዘግቧል። ከዚህ በላይ ስደተኞቹ ገንዘብና ንብረታቸው እንዲሁም በተባበሩት መንግስታት ድርጅት ተቋሞች የተሰጣቸው መታወቂያና ሌሎች ሰነዶች እንደተወሰደባቸው ስደተኞቹ ለተቋሙ መግለጻቸውን ጠቅሷል። የተዘረዘሩትን በደሎች በስደተኞች ላይ የሚፈጸመው ደቡብ የመንን የሚያስተዳድረው የመንግስት አካል ብቻ ሳይሆን ዋና ከተማዋን ሰናና አካባቢዋን የሚቆጣጠረው በሁቲ አማጽያን የሚደገፈው የአስተዳደር አካል መሆኑ ተነግሯል። ረቡዕ ሚያዝያ 10 ቀን 2010 ዓ.ም የሊቢያ ባህር ኃይል በሜዲትራኒያን ባህር በሁለት ኤላስቲክ ጀልባዎች ሆኖ ሲጓዝ የነበሩ 210 ስደተኞችን በማዳን ወደ ባህር ጠረፍ ያመጣ መሆኑን ገልጿል። ከስደተኞቹ መካከል 85 የሚሆኑ ሴቶች መሆናቸውና 10 ህጻናት መሆናቸውን ገልጾ ሁሉም ስደተኞች በሊቢያ ዋና ከተማ በትሪፖሊ ወደሚገኘው የባህር ኃይል ካምፕ የተወሰዱ መሆናቸውም ተገልጿል። ሊቢያ በርስ በርስ ጦርነት የታመሰች ሀገር ብትሆንም ከአፍሪካ ወደ አውሮፓ የሚሄዱ ስደተኞች የሚያቋርጡባት ሀገር በመሆኗ ከዚህ በፊት የአውሮፓ ህብረት የሊቢያን ባለስልጣኖች በገንዘብ በመሸንገል ከተለያዩ የአፍሪካ ሀገሮች የሚመጡ ስደተኞች እዛው ሊቢያ ውስጥ እንዲቀሩ ስምምነት ማድረጉ ይታወቃል። በደቡብ ሱዳን የሚንቀሳቀሱ የታጠቁ ኃይሎች 207 የሚሆኑ ላቅማዳም ያልደረሱ ወንድና ሴት ልጅ ወታደሮችን የለቀቁ መሆናቸውን የተባበሩት መንግስታት የጻናት መርጃ ድርጅት ገልጿል። ከተለቀቁት መካከል 112 ወንዶች 95 ሴቶች ሲሆኑ የለቀቋቸው የደቡብ ሱዳን ብሔራዊ ነጻ አውጪ እንቅስቃሴና SPLAIO የተባለው የተቃዋሚው ህዝብ ነጻ አውጪ ሰራዊት የሚባል ድርጅቶች ነው። በደቡብ ሱዳን ከ19000 በላይ የልጅ ወታደሮች ያሉ ሲሆን በታጣቂ ኃይሎች የተለቀቁት ልጆች ከተባበሩት መንግስታት ድርጅት ባለስልጣኖች ጋር በተደረገ ስምምነት መሰረት መሆኑ ተገልጿል። የዚምባብዌው ምክትል ፕሬዝዳንት ማክሰኞ ሚያዝያ 9 ቀን በስራ ማቆም አድማ ላይ የነበሩትን ከ15000 በላይ የሆኑ ነርሶች ከስራ ያባረሩ መሆናቸው ተገልጿል። ሮበርት ሙጋቤን ከስልጣን በማባረር የሚታወቁትና በአሁን ጊዜ ምክትል ፕሬዝዳንት የሆኑት ቺዋንጋ በሰጡት አጭር መግለጫ የነርሶቹ የሥራ ማቆም አድማ መነሻው ፖለቲካዊ መሆኑን ገልጸው ነርሶቹ ለመብተኞቹ ግድ የለሽ በመሆናቸው መባረር አለባቸው ብለዋል። የነርሶቹ ማህበር ባለስልጣኖች የቺዋንጋን መግለጫ አጣጥለው የሥራ ማቆም አድማቸውን እንደሚቀጥሉ ገልጸዋል። ለዛሬ ያለን ዜና በዚሁ ተጠናቀቀ። Thank you.
አድማ አድማ በሁሉም መስክ አድማ የአየር መንገድ የበረራ አገልግሎት ትራፊክ ተቆጣጣሪዎች የሥራ ማቆም አድማ ወያኔን ከፍተኛ ብርካስ ይዞት ወያኔን ባፋጣኝ ሁሉንም የሰራተኞቹን ጥያቄ መቀበል ተገዷል። ይህ አድማ አንድም አዋጅ ቢባልም ለውጥ መጣ ቢባልም ትግሉ መከተሉን ሲያሳይ በሌላ በኩል ደግሞ የወያኔን ከፍተኛ ድክመት አጋልጧል። ወያኔ አየር መንገዱን በጥብቅ የሚቆጣጠረው መሆኑንም ማጤን ይኖርብናል። እንደ ድሮ ቢሆን ወያኔ አድማ የገቡትን ሰራተኞች አስሮና ገድሎ በሌሎችም ሊተካ ሞክሮ አድማውን ያስቆም ነበር። አሁን ግን ጊዜ ተለውጧልና አልቻለም አይችልም። የራሱም ጥልቅ ክፍፍል ምሳሌ ነው። አዲስ ጠቅላይ ሚኒስትር በሚል የሞከረው የማደናገር ዘመቻ ሳይውል ሳያድር ከሽፏል። ሁሉን የፖለቲካ እስረኞች አልፈታም እንዳለ ሲሆን ያፈናና ግድያውንም ቀጥሎበታል። አቀዘቀዘዋለሁ ያለው የህዝብ ትግል በረድ ያለ ቢመስልም እሳቱ ከቶም ስላልጠፋ የነገ ዕጣ ክፍሉ እንደጨለመበት ይገኛል። የድላችን ዋስትና ደግሞ ትግላችን መቀጠሉ በመሆኑ ትግላችን መፋፋሙ በጣም ወሳኝ ነው። ከብዙ ዓመታት በፊት የሙት ከተማ አድማ፣ የሥራ ማቆም አድማ፣ የሰርቶ አደሩ ህዝብ አይነታ የትግል መሳሪያዎች ናቸው ብለን የነበረውን እንደገና መድገም እንፈልጋለን። ወያኔ የተዳከመበት ሁኔታ ስላለ በዋናና ቁልፍ ተቋሞች የሥራ ማቆም አድማዎች ቢካሄዱ ቅስሙን ይሰብረዋል፣ ያዋክመዋል፣ ወደ አመፁ መጠናከርና ወደ ወያኔም ሽንፈት ያመራል። ቁልፍ ቦታዎች ስንል ቀደም እንደዘረዘርነው ውሃና መብራት ኃይልም ምንም እንኳ ውሃም መብራትም ሁሌም እንደጠፋ ቢሆንም ከዚሁ የሚጠቃለሉ ናቸው። ትራንስፖርት መስክ፣ አውቶቡስ፣ ታክሲ፣ ጭነት አመላላሽ፣ ባጃጅ በአድማው መጠቃት ያለበት ነው። ሰራተኞች መሰረታዊ ጥያቄዎቻቸውን የደሞዝ ጭማሪ፣ በነፃ ማህበር የመመስረት መብት፣ የተሻሻለ የሥራ ሁኔታ ወዘተ አንግበው መነሳት ይጠበቅባቸዋል። ቁልፍ ስንል አየር መንገዱን በሞላ የመንግስት መስሪያ ቤቶችን፣ ተማሪዎችና አስተማሪዎች፣ ዳኞችና ጠበቆች፣ ፋብሪካ ሰራተኞች፣ የሆስፒታል ሰራተኞችን ወዘተ ሁሉ ይመለከታል። አድማ አድማ አድማ። ወያኔ የሰራተኛ ማህበራትን ያፈረሰና የተቆጣጠረ ቢሆንም ከዚህ መዋቅር ውጭ በመገናኘትና በመሰብሰብ አድማውን ማዘጋጀት የሚቻል ነው። የሙት ከተሞች አድማ፣ ሰፊ የሥራ ማቆም አድማ ለወያኔ ሽንፈት አስፈላጊ ነው። ትግሉ መቀጠሉ ዋስትናችን እንደመሆኑ መጠን በገጠርም በጎበዝ አለቃ የተጀመረው የትጥቅ ትግል መጠናከርና መስፋፋት አለበት። በከተሞችም የወያኔ ባለስልጣኖችና ወንጀለኞች ተገቢውን ቅጣት መሰጠት አለባቸው። መሳሪያችንን አንግበውታልና መቀማት ተገቢ ነው። እብሪታቸውን ማስተንፈስ የሚቻለውም እየገደሉ አጠፋውን ሳያገኙ ሲቀሩ ሳይሆን በጥቃት መንፈስ እነሱም ቤት እሳቱ ሲገባ ሲለኮሱ መሆኑ መዘንጋት የለበትም። ሁለገብ ትግል ለምን እንደምንል ከዚህ በፊት ደግመን ያብራራን ስለሆነ እዚህ ላይ በስፋት አንመለስበትም። ሰላም ሰላም የሚሉት ባብላጫው የወያኔ ጠበቆች መሆናቸውንም በዝርዝር አስረድተናል። ወያኔ በሰላምና በልመና ስልጣን አይለቀም። ባለፉት ዓመታት የተካሄደው ትግል ሰላማዊ አልነበረም። ደም ፈሶበታል። አመጽ ነው። ይህ አመጽ መቀጠል አለበት። ከወያኔ ከራሱ መፍትሄ ይመጣል ብሎ መጠበቁም የሚያዋጣ አይደለም። 27 ዓመት ሙሉ ወያኔ ጊዜ ተሰጥቶት ከአመት አመት እየከፋና እየከረፋ አገርን በስፋት እየጎዳ ህዝብን እየፈጀ ቀጠለ እንጂ ምንም ለውጥ አላመጣም። ከአስር ሚሊዮን ህዝብ በላይ በረሃብ የሚጠቃበት፣ ሺዎች መንገዳዳሪ የሆኑበት፣ በቀን ሶስት የመብላት ትዝታ ሆኖ የቀረበት ሁኔታን ሁላችንም የምናውቀው ነው። ድህነቱ ባሰ እንጂ አልቀነሰም። ለጥቂቶች ግን ሁኔታው ተለውጧል። የትግሬ ወያኔ ከበርቴዎችና ጥቂት ተለጣፊዎቻቸው እያንዳንዱ ቀን አስረሽ ምችው ሆኖላቸዋል። የሀገር እድገት በቀለበት መንገድ ባንዲት የከተማ ባቡርና የተወሰኑ ፎቆች የሚመዘን ከሆነ እውነትም አልፎልናል ብለን መሳለቃችን አልቀረም። የኢትዮጵያ ሰርቶ አደር ህዝብ በሚሊዮኖች ይቆጠራል። ሰርቶ አደሩ ህዝብ የሀገራችን የጀርባ አጥንት ነው። በየካቲት 66 እንዳሁኖቹ ዜሮዎች ለእንዳልካቸው መኮንን ጊዜ ይሰጠው ትግሉ ይቆም ሲሉ ሰርቶ አደሩ ህዝብ ጠቅላላ አድማ በማድረግ እንዳልካቸውን ጥሎታል። ዛሬም ሊደገም የሚችልና የሚገባም ነው። ሰፊ አድማና የአመጽ እንቅስቃሴ ትግሉን አጠናክሮ ለወያኔ ውድቀት መንገድ ይጠርጋል። ሁሉም በየመስኩ ያለውን መሰረታዊ ጥያቄ አንግቦ አገራዊ መፈክሮችንም አሰምቶ ሁሉም የፖለቲካ ስረኞች ይፈቱ፣ አፈናው ይቁም፣ የወገን ገዳዮች ለፍርድ ይቅረቡ፣ አግአዚ ይፍረስ፣ ሁሉን አቀፍ ሽግግር እውን ይሁን ወዘተ ማደም ያስፈልጋል። ወያኔ በደከመበት ወቅት ላይ በመሆናችን ይበልጥ ድክመቱን የምናጠናክረው ይሆናል። የወያኔን አፋኝ ተቋሞችን በህዝባዊ ቅስቀሳ ማናጋትና ማዳከም የዚሁ ቀጣይ ትግል አካል መሆን አለበት። የሙት ከተማ አድማ፣ የሥራ ማቆም አድማ ከወያኔ ተረጥፈው ማለትም ወይነውና ባንዳ ሆነው ትግላችንን ሊያፍኑ የሚጥሩትን ሁሉ በውጭ አገር ሆነ በአገር ውስጥ ያሉትን ሆዳሞች ከመድረክ ማግለልና ፈሪና ሆዳም ተለይ ማለትም አስፈላጊ ሆኖ ይገኛል። ከእንግዲህ ማንም ሊያወናብደንና ትግላችን ላይ ቀዝቃዛ ውሃ ሊቸልስ መፍቀድ አይጠበቅብንም። የጀመርነውና ደም የተገበረበትም ትግል አለ። ሰማዕት ፍትህን ይጠይቃሉ፣ ድልን ይጠብቃሉ። ደማቸው በከንቱ ፈሶ እንዲቀር አይፈልጉም። በመሆኑም ትግላችንን መቀጠል ግዴታችን ነው። መጋዣ በመጋዣ በመቀየሩ የምናቆመው አይደለም። በቃልና ዲስኩር የምንታለል አይሆንም። ከህዝብ ጠላት ከወያኔ ጋር ሊሰሩ ሲቋምጡ ቢያንስ 10 ዓመት የቆዩ ከሃዲዎች በኢሃፓ ስም የሆነ ያልሆነውን ሲቀባጥሩ ቢሰሙም ኢሃፓ አንድ ነው። ድርጅቱም አሁንም ከሚታገለው ህዝብ ጎን ቆሞ ለወያኔ ውድቀት እየታገለ ነው። ኢሃፓ ለጨቋኞች እጅ መስጠቱን ታሪኩም ቃል ኪዳኑም አይፈቅድለትምና ጸረ ወያኔ ትግሉን ከህዝብ ጎን ቆሞ ያፋፍማል። ሌላ መንገድ የለምና ትግሉ ይቀጥል ይፋፋም ነው ጥሪው። በመስክ ያሉት አባሎቹም በተቻለው መንገድ ሁሉ ሁለገብ ትግሉን እንዲያፋፍሙ ጥሪ ካደረገ ጊዜ አልፏል። ወያኔ ቀውሱ ሲበዛበት ትግልን ለማፈን ከኃይል ውጭ በብዙ ተንኮሎች ይጠቀማል። የክህደት አባወራዎችን በዚህ በዚያ አሰማርቷል። ሹም አምጥቶ መፍትሄ ተገኘ ብሎ ህዝብን ሊያደናግር በመጣር ላይ ነበር፣ ሊከሽፍም ቀጥሎበታል። ቅጥረኛ ለመግዛትም የአገራችንን ገንዘብ እያፈሰሰ ነው። በአንጻሩም የአገራችንን ገንዘብና ንብረት ዘረፋውን አጧጥፏል። ትግራይንም እገነጥላለሁ ብሎ ይደነፋል። የትግራይ ተወላጆችን ከሌላው ነጥሎ ከጎኑ ሊያሰልፍም እየተፍጨረጨረ ነው። የትግራይ ተወላጆች የትግራይ ሰርቶ አደሮች ትግሬነታቸውን ቅድሚያ ሳይሰጡ ኢትዮጵያዊነታቸውን በማስቀደም ከሁሉም ህዝብ ጋር የአድማና የተቃውሞ አካል እንዲሆኑ እንደገና ጥሪ እናደርግላቸዋለን። ከወያኔ መነጠልና ከህዝብ ጎን መቆም ነው መፍትሄው። ይህ ነው ሊከሰት የሚችለውን ችግር የሚያስወግድ በጋራ ህዝባዊ አመጽ፣ ህዝባዊ የሥራ ማቆም አድማ። ወያኔ አብቅቶለታል። ከእንግዲህስ ይፈራገጥ እንደሆነ እንጂ ከውድቀቱ አይድንም። ሊንጠላጠሉበት የሚፈልጉ አድርባዮች በጊዜ ይህን ቢረዱ የሚጠቅማቸው ይሆናል። እየጠበቃቸው ካለው የታሪክ ማጥ ከመውደቃቸው በፊት አድማ በየአይነቱ የሙት ከተማ አድማ፣ የሥራ ማቆም አድማ፣ የአንድ ሁለት ቀን አድማ፣ የሳምንታት አድማ፣ እንደየሁኔታው አድማ፣ ጠቅላላ የሥራ ማቆም አድማንም እውን ለማድረግ ትግል፣ ቀጣይ አመጽ፣ ጸረ ወያኔ ትግላችን ተፋፍሞ ይቀጥል፣ ባንዳነት ይውደም።
Wake it up, go, I'll say it good.
ህዝባዊ አመስ መንገድ በየትና እንዴት ህዝብ መሰረታዊ መብቶቹን ተነፍጎ ባለበት ሁኔታ አመስ የሚጠበቅ ክስተት መሆኑ ሲነገር የኖረ ሐቅ ነው። ይግሃጅ የሆነ እውነት እንዳለ ሆኖ ግን በያገሩና በየቦታው የተነሱ ህዝባዊ አመጻዎች በሞላ ተሳክተው በያገሩ የሚኖረው የተገፋና የተጨቆነ ህዝብ ሁሉ መብቱን አግኝቷል፣ ነጻነቱን ተጎናጽፏል ማለት አይቻልም። በቅርብ አመታት በመካከለኛው ምስራቅ በሰሜን አፍሪካ የተነሱት ህዝባዊ አመጻዎች ብዙ ደም የፈሰሰባቸው ብዙ ህይወት ያለፈባቸው ቢሆኑም የየሀገሩ አድህሮት ኃይላትና ዓለም አቀፋዊው የከበርቴ ስርዓቶች ተመሳጥረው እንዴት እንዳከሸፉት ከእይንታችንም ሆነ ካምሮአችንም ያልጠፋ የቅርብ ትዝታዎቻችን ናቸው። በአገራችንም ህዝብን ከዳር እስከ ዳር አስተባብሮ ያስነሳውን አገር አንቀጥቅጥ የ1966 ህዝባዊ አመጽን ፋሽስታዊ ወታደራዊ መንግስት ከአገር በቀል የአድህሮት ኃይላት ጋር አብሮ በሶቪየት ጣልቃ ገብነት ታጅቦ በብዙ መቶ ሺህ የሚቆጠሩ ዜጎችን በአረመኔነት ከበላ በኋላ የህዝቡን አመጽ አንገት ቆልምሞ አገሪቱንና ህዝቡን ዛሬ እያየን ላለነው ጠባብና ዘረኛ የወያኔ ቡድን አጋልጦ እንደፈረጠጠ ህዝባችን የሚያውቀው ጉዳይ ነው። ዛሬ በዚህ ጽሑፍ አማካኝነት በዋናነት ልንወያይበት የተነሳ ነው በአገራችን እያየን ስላለነው የህዝብ በየቦታው መነሳታቱንና አመጹን ነው። አመጹን የመምራቱም ሆነ ያመጹ አካል ሆኖ መሰለፍ በቅድሚያ ያመጹን ባህሪና ተጨባጭ ሁኔታ በጥልቀት መመርመርን ግድ ይላል። ይህን ማድረግ ሲቻል ደግሞ የአሁኑን ሁኔታ ከቀደሙት በሞላ ምን ልዩ ያድርገዋል የሚለውን መሰረታዊ ነገር ለመገንዘብ የተሻለ ሁኔታን ይፈጥራል ብለን እናምናለን። ኢትዮጵያ በተራዘመ ታሪኳ ከብዙ ውጣ ውረድ በኋላ ሀገራዊ ህልውና ካገኘች ጀምሮ ኢትዮጵያዊ የሆነ መንግስት ያጣችበት ወቅት የአሁኑ ጊዜ ነው ብለን እናምናለን። ይህ ማለት ግን ሀገራችን ዴሞክራሲያዊና ፍትሃዊ ስርዓት ለመፍጠር ችላ የሰፊው ህዝብ መብትና ልዕልና ተከብሮ ኖራለች ማለታችን እንዳልሆነ አንክሮ ሊሰጠው ይገባል። ቤትም ቦታ ይሁን ቤት መንግስትን መንግስት የሚያሰኝ የጋራ ባህሪ አለ። በየቦታው በተለያየ የታሪክ ወቅት መንግስታት ጨቋኝ ይሁኑ ዴሞክራት፣ አድሃሪ ይሁኑ ተራማጅ ናዚስት ይሁኑ ፋሽስት ወዘተ ይህ መለኪያ ለሁሉም የሚሰራ ነው። ይኸውም አንድ አገር መንግስት አለው ከተባለ ሃ የመጀመሪያ ተግባሩ አገራዊ የሆነ ብሔራዊ ጦር መስርቶ ያገሩን ዳር ድንበር መጠበቅ ነው። ኢትዮጵያ የብዙ ሺህ ዓመታት ታሪክ አላት ስንል ይህንኑ ለዘመናት የታወቀ ዳርና ድንበሯን አስጠብቃ መኖሯን ተመርኩዘን ነው። በዓለም ታሪክ በሞላ መንግስታት ድንበራቸውን ለማስጠበቅ ከቻሉም ለማስፋት ታግለዋል። የናዚ ጀርመን ሂትለር እንኳ በአንደኛው የዓለም ጦርነት ጀርመን የተወሰደባትን ድንበር ለማስመለስና አልፎ ተርፎም ለመስፋፋት ለሁለተኛው የዓለም ጦርነት መንስኤ ሆኗል። እንስፋፋ ሌላ አገር እንያዝ ሳይሆን ዋናው ጥያቄ አገሩን እየቆረጠ ለባዕዳን የሚሰጥ መንግስት ተብሎ የሚጠራ አገዛዝ ግን በታሪክ ወያኔ ካልሆነ በጭራሽ ተሰምቶ አይታወቅም። የኢትዮጵያ ዳር ድንበር ስንል በታሪክ ህዝባችን በተለያየ የታሪክ ወቅት መስዋዕትነት እየከፈለ ያስጠበቀው መሬት ብቻ ሳይሆን አየሩን፣ እጽዋቶቿን፣ እንስሳትን፣ ጫካውና ደኑን፣ በአገሪቷ ማህፀን ያሉትን ማዕድናትን ወዘተ ማለታችን ነው። የተባበሩት የዓለም መንግስታት ቻርተርም የየሀገሮች የአየር ክልል አለ። ለዚህ ነው አንድ አገር የሌላውን አገር የአየር ክልል ጥሶ መግባት የማይፈቀደው። ወያኔ የኢትዮጵያን ደንና ጫካ ያስጨፈጭፋል፣ ብርቅዬ አራዊቶቿን በፈረንጆችና በአረቦች ከፍ ያለ ዋጋ በሚሰጡት ያስገድላል፣ ያስፈጃል፣ ማዕድኖቿን የታሪክ ቅርሶቿንም ያጠፋል፣ ያስጠፋል፣ ይቸረችራል። የወያኔ ተግባራት ሲደመሩ አሁንም ኢትዮጵያዊ የሆነ መንግስት ኢትዮጵያ በታሪኳ ያጣችበት ጊዜ የመሆኑ ማስመስከሪያ ነው። ለ የወያኔ ህገ መንግስት ኢትዮጵያ ለ25 ዓመታት ካለ ህገ መንግስት አንድ ጽንፈኛና ጠባብ ዘረኛ ቡድን በነደፈው የመጨቆኛና የመበዝበዣ አገርና ህዝብን ማዋረጃ ሰነድ እየተገዛች ያለች አገር መሆኗን መግለጫ ማህደር ነው። ወያኔ የቅዠትና የጭካኔ የውሸት ማህደር ነው። ኢኮኖሚው በ10% አድጓል፣ መብት ተከብሯል፣ ጦርነት ጠፍቶ ሰላም ሰፍኗል፣ ወዘተ እያለ ሲያደናቁረን 25 ዓመታት አልፈዋል። ወያኔ በውስጣዊ ባህሪው ከምስረታው ጀምሮ ውሸት መመሪያው፣ የፍላጎቱ ማስፈጸሚያ መሳሪያው ነው። ውሸቱን ይደጋግማል። እኛ ማንሳት የምንሻው በተጨባጭ በአገሪቱ ላይ ሰፍኖ የሚታየውን እውነት ነው። እውነት አንድ ብቻ ነው። እንደ ወያኔ ውሸት የሚደጋገም የሚባዛም አይደለም። የምናነሳው እውነት መጽሐፍ ቅዱስም ሆነ ቁርአን ከሚሉት እውነት ጋር ተመሳሳይ አለበለዚያም ተወራራሽ አይደለም። ቁርአንና መጽሐፍ ቅዱስ ላይ ያለ እውነት በእምነት ላይ የተመሰረተ ነው። ማንኛውም ዜጋ ያመነበት እምነትን ሊከተል ሊተውም ሆነ ሊቀይር መብት አለው። መንግስት በእምነት ላይ ጣልቃ እየገባ ዜጎችን ለማደናቆር እምነታቸውን ለመከፋፈያ እንደ መሳሪያ ሳይጠቀም ማለታችን አንክሮ ተሰጥቶት ማለት ነው። እኛ የምናወሳው እውነት ህዝባችን በተጨባጭ አገሪቷ በአጠቃላይ ያለችበትን እውነት ገላጭ ነው። ይህን መሰሉ እውነት በአሃዝ ሊገለጽ የሚችል በተጨባጭም የሚታይ ነው። ህዝባችን በረሃብ እየተቆላ ነው። ሀገራችን እየተቸረቸረች፣ የህዝባችን ሁለገብ መብት እየጠፋ፣ ህፃናት እየተሸጡ ወዘተ ነው ስንል፣ ወያኔ ደግሞ ኢኮኖሚው አድጓል፣ ጦርነት ቆሟል ይለናል። የወያኔ ጎጠኛና ዘረኛ ቡድን ያላለው ነገር የለም። የሚለው ሁሉ ሐሰት፣ የሚያወራው ሁሉ ውሸት ስለሆነ ነው እንጂ በሰሜን፣ በደቡብ፣ በምስራቅ፣ በምዕራብ፣ በጎንደር፣ በወሎ፣ በሸዋ፣ በየክልሉ በአጋዚ የዘር ጦር ለሚጨፈጨፈው ህዝባችን ግን ጦርነቱ አላቆመም። ወደ ሶማሌና ሱዳን በማያውቁትና በማይመለከታቸው ጦርነት ውስጥ በወያኔ የባዕዳን ገዢዎች ፍላጎት ለጦርነት እየማገዳቸው ላለው ወጣቶችና ቤተሰቦቻቸው ጦርነቱ
አላቆመ የኢኮኖሚው አድጓል ተደጋጋሚ ውሸት ለረሃብተኛው ህዝባችን በመግብነት አላገለገለም ከሁሉም በላይ ግንዛቤ ማግኘት ያለበት የሰላም ምንጩ የጦርነት አለመኖር ሳይሆን የመብት መከበር ነው አንድ አገር ዜግነትና ዲሞክራሲ የተያያዙ ናቸው ዜግነትና መብት ግን በሕገ መንግሥት ስለተጻፉ ብቻ የሚከበሩ አይደሉም ዜግነትና ዲሞክራሲ የተያያዙ ናቸው ካል ወደ ባለቤትነት ጥያቄ መመለሱ ግዴታ ይሆናል ይህን ማድረግ ከተቻለም ብቻ ነው ዜግነትና ዲሞክራሲ የተያያዙ የሚሆኑት ይህም ሲሆን ብቻ ነው ሕገ መንግሥት ሕዝብን በእኩልነት ሊያይ የሚችለው ሕገ መንግሥትና ሕግ አንድ አይደሉም በሕገ መንግሥት በአገራችን የወያኔ ማህደር ላይ የዜጎችን እኩልነት ተከብሯል ይላል በሕግ ፊት የዜጎች እኩልነት የማይከበር ፍትሕና ርትዕ የሰፈኑ ካልሆኑ ሕገ መንግሥቱ ሕዝባዊ ሳይሆን የአምባገነኖች የጽንፈኞችና የነሱ ተከታዮች መፈንጫና መገልገያ ለሰፊው ህዝብ ግን መበዝበዣ መጨቆኛና መረገጫ መሳሪያ ሆኖ ነው የሚቀርበው የወያኔ ማህደር የዚህ ሁኔታ መግለጫ ነው የወያኔ ህገ መንግስት ተብየውም ሆነ ህጉ የኢትዮጵያን ህዝብ መብት ማክበር ቀርቶ ዓለም አቀፋዊ ይዘት ያለውንም የሰብአዊ መብትን የሚያከብር አይደለም ሰብአዊ መብት የሰው ልጆች የጋራና መሰረታዊ መብት ነው ሰብአዊ ሆኖ ለተፈጠረ ሁሉ ሊነፈግ የማይችል የመብቶች ሁሉ መሰረት ነው ሰው ሁሉ ሳይተነፍስ መኖር እንደማይቻለው ሰብአዊ መብቱን ከተነፈገ ማሰብ ጭምር ይሳነዋል በነጻ የማሰብና የመንቀሳቀስ መብት በአእምሮ ማዕከልነት የሚከናወን የንቃት መለኪያም ነው ይህ ስለሆነም ነው የሰብአዊ መብት መከበር ዓለም አቀፍ ድንበር የለሽ ሆኖ የሚገለጸው የዚህ መብት መከበር ከዴሞክራሲና ከተለያዩ ተቋሞች መብቶች ጋርም በጣም የተሳሰረ ነው አበው በጣም ቀድመው አለባብሰው ቢያርሱ ባረም ይመለሱ ብለዋል የወያኔ ዘረኛና ጎጠኛ ጠባብ ቡድን ይጋለጥ ግባተ መሬት ይጣደፍ የምንል ከሆነ ደግሞ ዛሬ በአገራችን የሚታየውን ቅራኔ አጥጥሮ ማየት የግድ ይሆናል የመጀመሪያና ዋነኛ ቅራኔ በወያኔ ዘረኛና ጎጠኛ ጸረ ዲሞክራሲ ጽንፈኛ ቡድንና በኢትዮጵያ ህዝብ መካከል መሆኑ የተረጋገጠ ነው ቀን በተረቀ ቁጥር እውን እየሆነ የመጣውን ኢትዮጵያዊነት ወያኔንም ሆነ ጽንፈኝነትን በአጠቃላይ እየታገለና እያጎለበተም መምጣቱን ነው ህዝባዊ አመፅ በየቦታው እየተቀጣጠለ መታየቱም ይህን ክስተት ገላጭ ነው ኢትዮጵያዊነትን ጥሎ ዴሞክራሲያዊ ሆነ ፍትሃዊ መብትን ማምጣት የሚታሰብ አይደለም በወያኔ ከስልጣን መወገድ የምንግባባ ከሆነ ደግሞ ከወያኔ በኋላስ የሚለው ጥያቄ ላይ የጠራ አቋም መኖር አለበት። ይህ መሆን አለበት ካልን ደግሞ ወደ 1960ዎቹ ዓመታት የካቲት ጥያቄዎች መመለሱ ልናልፈው የማንችለው ሐቅ ነው። የካቲት ጥያቄዎች ዛሬም ሕያው ናቸው። የካቲት ጥያቄዎች ዛሬም ወያኔን እያታገሉም ነው ስንል እነዛ ጥያቄዎች የጎጥ ሳይሆኑ የኢትዮጵያ ሕዝብ ጥያቄዎች በመሆናቸው ነው። የወያኔ ዘረኛ ጎጠኛ ቡድን ጸረ ዴሞክራሲ፣ ጸረ ሁለገብ መብት፣ ጸረ ኢትዮጵያ መሆኑ ብቻ ሳይሆን ጸረ ሰብአዊ መብትንም ጭምር ነው። ይህንን በሁለገብ ተግባሩ የቆሸሸ ቡድን በምን መንገድ መታገል እንደሚገባ ቀደም ብሎ ታላቁ ባለቅኔና የሥነ ጽሑፍ ሰው ኃይሉ ገሞራው በሚከተለው መንገድ ባጭሩ ገልጾት ነበር። ያልታጠቀን ወገን በታንኳች ሲነዳው፣ በቤት በመንደሩ ጤናውን ሲነሳው፣ አቤትም ለማለት በሰልፍ ሊከጅለው፣ በባሩድ በጥይት ጨክኖ ሲቆላው፣ ታጥቆ ከመመከት ሌላ ምን ምርጫ አለው? አንገብጋቢውና አብከንካይ ጥያቄው ወደድንም ጠላንም ባጭሩ ይኸው ነው። አገር ላጥፋ እያለ የሚያብጥን ኮርማ ገልብጦ መግራት ነው በተግባር አውድማ። ላጥፋችሁ እያለ ያስቸገረን ወይፈን ምሱ ሲኮላሽ ነው እብሪት እንዲመክን። ኢሰብአዊ ሆኖ በዘረኛነቱ ራሱ ባመጣው በገዛ ጥፋቱ መሰሉን የሚንቅ የከንቶች ከንቱ ምን ምሕረት ያሻዋል ቢፈረድ ለሞቱ? የምን ርኅራሄ ለዚህ መሰል ገልቱ? ወገኑን አገሩን ቸብቻቢ ለብርቱ ለገበያ አቅራቢ ልብ ኩላሊቱን። ገሞራው በሕይወት እያለ ይህን ወያኔን በሁለገብ መልኩ የሚገልጽ መልእክት ጥሎልን አልፏል። መልእክቱን ጥሎልን ማለት ብቻ ሳይሆን ምን መደረግ እንዳለበት ስርወተ መልእክቱን አስቀምጧል። እውነት ስለሆነ መከተልና መተባበር የአሁኑ ትውልድ ግዴታና ኃላፊነትም ነው። ዛሬ በአገራችን በተለያየ ቦታና አካባቢ ህዝባዊ አመጽ እየታየ እየተቀጣጠለም ነው። እነዚህ አመጻዎች አገር አቀፍና ኢትዮጵያዊነት የተላበሱ እንዲሆኑ መታገል የወቅቱ ግዴታዎች መሆን ይኖርባቸዋል። በየቦታው መሬቱን የተነጠቀው አራሽ ህዝብ የመሬቱ ባለቤት እንዲሆን፣ የአገሪቱ ሰራተኛ ክፍል ለመብቱ እንዲቆም፣ በገጠሪቷ ኢትዮጵያም ሆነ በከተሞች የሚኖሩ ሴቶች በነጻ የመደራጀት መብታቸው እንዲጠበቅ፣ የተለያየ እምነት የሚከተሉ ዜጎች እምነታቸው እንዲከበር፣ የአገሪቱ የተፈጥሮ እና የማዕድናት መዘረፍ እንዲያከትም ወዘተ በመታገል ትግሉን አገር አቀፍ በሆነ መንገድ ወደ ዴሞክራሲያዊ የፖለቲካ ትግል ማሸጋገሩ ወሳኝ ነው። ወያኔም ሆነ ሌሎች መሰል ጽንፈኞች ይህንን መሰል ትግሉን ለጽንፈኝነት ዓላማቸው መጠቀሚያ እንዳያደርጉት በሕዝብ ውስጥ አጥብቆ መስራትና ሕዝብን ማቀራረብ፣ በመሰረታዊ የመብትና የነጻነት ጥያቄዎች ዙሪያ ማሰባሰብ ለነገ ሊባል የማይችል ወሳኝ ተግባራችን ሆኖ መወሰድ ይኖርበታል። ወያኔ በተለያየ ትናንሽ ጥቅማጥቅም እያነሆለላቸው ለአባይ ግድብ አዋጡ በተፈጥሮ ማዛባትም ሆነ ባየር ጸባይ መበከል በህዝብ ላይ የደረሰውን ድርቅና ረሃብ ከኛ ጋር ሆናችሁ ተቋቋሙ ወዘተ ይያለ ገንዘባቸውንና ንብረታቸውን የሚበዘብዘው የዲያስፖራ ዜጎች እዚህ ወያኔን የማጠናከር ተግባር እንዲታቀቡ ጥሪ እናቀርባለን። ወያኔ በስልጣን እስከቆየ ድረስ እንኳን መሬቱ ታርሶ ቀርቶ ሰማዩም ተችሎ ቢታረስ የረሃብና የህዝባችንን ስቃይ መራዘምን ይፈጥር እንደሆነ እንጂ ለችግራችን መፍትሄ ሊሆን አይችልም። በዚህ ሁኔታ ወያኔን መደገፍ ራስንም ከወያኔ ጋር ለህዝብና ለታሪክ ፍርድ ማዘጋጀት መሆኑን ካሁኑ መገንዘብ ጠቃሚ ነው። ሀ አገራዊ የሆነ ብሔራዊ ኢኮኖሚ አለመኖር። በሀገራችን ኢትዮጵያ አገራዊ ኢኮኖሚ ተጠቃሎ በወያኔ ዘረኛ ቡድንና በባዳን ከበርቴዎች እጅ የወደቀበት ብሔራዊ ከበርቴ እንዳያቆጠቁጥ ሆን ተብሎ የተፈረደበት ሁኔታ ውስጥ ተዘፍቃ ትገኛለች። የአገሪቱ ዋነኛ የኢኮኖሚ ምንጭ የሆነው መሬት ያራሹ ህዝብ ንብረት ሳይሆን የወያኔ የግል ንብረት በመሆኑ መሬቱ ወያኔ በፈለገው ዋጋ እየተሸጠ ለአረቦች፣ ህንዶች፣ ቻይናውያን ወዘተ ቁጥጥር ስር እንዲውል ተደርጓል። በገጠሩ ህዝብና በከተማው ነዋሪ ዜጋ መሃል የነበረው ጤናማ ኢኮኖሚያዊ አቅርቦትና ግንኙነት ተቋርጧል። እነዚህ መሬት የተቸረቸረላቸው ባዕዳን ከበርቴዎች የሚያመርቱት ለሀገራቸው ህዝብ ምግብ የሚሆን ምርት ለዓለም ገበያ የሚያቀርቡት ፍጆታ እንጂ በረሃብ በከተማም ሆነ በገጠር ለሚቆላው ህዝባችን አለመሆኑ ከሚታየው ተጨባጭ ሁኔታ እየታየ ያለ ነው። ኢትዮጵያዊ የሆነ ብሔራዊ ከበርቴዎች እንዳያቆጠቁጡ ሆን ተብሎ የተሰራበት ነው። ከዚህ በተጨማሪ የዘር ፖለቲካው ዜጋው ከቦታ ቦታ ተዘዋውሮ እንዳይሰራ የሚያግድ ስለሆነ ብሔራዊ ከበርቴ ለመፍጠር ተጨማሪ የግር ብረት ሆኗል። በዛሬቱ ኢትዮጵያ ከበርቴ ይጠራ ቢባል የጀርባ አጥንት የሌለው አቀባባይ ከበርቴ የሚባልና በዋናነት ከወያኔ ጋር የዘርና የጎሳ አረግ የተያያዙ ጥቂቶች ብቻ ናቸው። የወያኔ ቱባ ቱባ መሪዎች አገርንም እየሸጡ በተለያዩ የዓለም ባንኮች መጠን የለሽ ገንዘብ የሚያሸሹት ባላቸው የዘር ጦር ህዝብን እየጨፈጨፉ መኖር እስከተቻላቸው ብቻ ነው። ከተለያዩ የአገሪቱ ብሔርና ብሔረሰቦች እየተመለመሉ በየአካባቢው የተሾሙት ወዳደሮች ጭምር የያካባቢውን ህዝብ በመግፈፍ ትልቅ ንብረት እንዳካበቱ ህዝባችን በደም የሚያውቀው ነው። እነዚህ ወዳደሮች እድሜያቸውም ሆነ እጣ ክፍላቸው ከወያኔ መኖር አለመኖር ጋር የተቆራኘ ነው። ከተሞችም ሆነ በገጠር ህዝብ እነዚህ ወዳደሮች ጠንቅቆ ያውቃቸዋል። ከሚበድሉት ሚሊዮን ህዝብ ተሸሽጎም ሆነ ተደብቆ መኖር የሚቻል አይሆንም። የህዝባዊ አመጽ ተልእኮ በየቦታው እነዚህን ወዳደሮች እየመለመለ ማጥፋት፣ ህዝብን በአገራዊና ዴሞክራሲያዊ ትግሉ ዙሪያ ማሰባሰብና ማስተሳሰር ነው። በዚህ መንገድ እየተጓዘ ግንዱ የሆነውን የወያኔን የግፍ አፋኝ ቡድን መገርሰስ ዋነኛ ዓላማ ነው። ይህ እውን እንዲሆን ደግሞ በየደረጃው ኃይልን መገንባት፣ ወያኔ በዘርና በጎሳ የበደል አገዛዝ ኃይልና ስልጣን የነሳቸውን ክፍሎች ከአመጹ ሂደት ጋር በማያያዝ መልሶ ኃይል እንዲያገኙ ማድረግ ልናልፈው የማንችለው ግዴታችን ነው። የሀገራችን አጠቃላይ ህዝብ ግማሽ የሆኑት ሴቶች መብታቸው እንዲጠበቅና በነጻነት እንዲደራጅ ማድረግ፣ የሰራተኛው ህዝብ መብት ተጠብቆ ምንም ገደብ ሳይጣልበት ለሰራተኛው መብትና ጥቅም በሐቅ የቆሙ አመራሮችን እየመረጠ እንዲደራጅ መቀስቀስና ማደራጀት፣ የመምህራን የተማሪዎች ማህበራት እንዲያብቡና እንዲጎለብቱ መጣር፣ የህዝባችን የመረዳጃና ባህላዊ ማህበሮች እንዲጠናከሩ በከፍተኛ ጥንቃቄ ማደራጀት። ሌላኛው ትልቅ ትኩረት ሊሰጠው የሚገባው አገር ተረካቢ ሆነው ወጣት ትውልድ ነው። በሌሎች አገሮች ያለውን ተመክሮ ለጊዜው በነቶ በ1966 ዓመተ ምህረት ህዝባዊ አብዮት ከፋሽስታዊ ወታደራዊ መንግስት ጋር በተካሄደው ግብግብ ወጣቱ የተጫወተውን ሚናና የከፈለውን መስዋዕትነት ማንሳቱ ዛሬ እየተካሄደ ላለው አመጽ የሚሰጠው ትምህርት በቀላሉ የሚገመት አይደለም። በከፍተኛ የአገርና የዲሞክራሲ ትግል ታንጾ ፋሽስቶችን መግቢያ መውጫ ያሳጣ ለአገርና ለህዝብ ክብር መስዋዕትን በመዝሙር ጭምር እየገለጸ መራራውን መስዋዕትነት የተቀበለ አኩሪ ትውልድ ነው። ካልባሌ ተግባሮች ርቆ በንቃት ታንጾ ዳገት ቁልቁለት የተጓዘ ከህዝብ ሳይለይ ከተሞችንና ገጠሪቷ ኢትዮጵያን በትግል ያሰሰ ከጽፈኞችም ጋር የተዋደቀ መመኪያ ተምሳሌነትም የሆነ ትውልድ ነው። ዛሬስ ይህን ከመሰለ ወርቅዬ ትውልድ ካልተማርን ከማን ልንማር ነው? ወያኔ በየቦታው እየተቀጣጠለ ባለው የህዝብ መነሳሳት እየተጣበበ የኢትዮጵያ ምድር ቀውጢ እየሆነችበት ነው። ለስልጣን ያበቁት የምዕራብ አገሮችም ሁለገብ ድጋፋቸውን ባይነፍጉትም ይህን ከተገነዘቡት ውሎ አድሯል። ይህ ማለት ግን ከወያኔ ጋር በድርድር የሚፈታ አገራዊ ችግር አለ ወይም ይኖራል ለማለት አይደለም። ኢትዮጵያ እንደ ሀገር ትከበር፣ የህዝባችን መብት ይጠበቅ፣ ፍትህና ርትዕ ይስፈን፣ ሰብአዊ መብት ይከበር ካል የወያኔ መገርሰስ ግዴታ ነው። ሰሞኑን በሌሉበት ትግል አለን፣ ባልተኮሱበት ቦታ ገደል ማረክን የሚሉ ወያኔ ለእርቅ ጠርቷል እያሉናቸው ይህን በየድረገጹ ሲለፈልፉ እየሰማናቸው ነው። የህዝብን ወኔ ለመስለብ የባዕዳንን ተልእኮ በመፈጸም የወያኔን እድሜ ለማራዘም የሚደረግ ሩጫ ነው። ህዝብን ማታለል ግን አይቻልም። ከህዝብ በላይ በህዝብ ላይ የደረሰን ግፍ የሚያውቅ የለም። በአውሮፓው ማህበር ቢሮም ይሁን በአሜሪካ ኮንግረስ ቢሮ በሻቢያ ጓሮ መወሸቅ ግፍና በደል አንገፍግፎት የተነሳን ህዝብ አመጽ የሚያቆሙ አይደሉም። ሰፊው ህዝብ አቸናፊ ነው የሚባለውም ለዚህ ነው። ከዘረኛው ቡድን እንደራደራለን የሚሉን ኢትዮጵያን ካለ ወደብ ለማስቀረቱ፣ ትልቁን የጎንደር ክፍል ቆርጦ ለሱዳን ለማስረከቡ፣ ትልቅና ለሚሆኑትን የጎንደር የወሎ ክፍሎች ቆርጦ ነዋሪውን ህዝብ አፈናቅሎና ፈሽቶም ጭምር የምርጥ ዘር ወደሚለው ወደ ትግራይ ክፍል ለማስገባቱ ምን መልስ አግኝተው ይሆን? በበኩላችን ወያኔ ከነግሳንግሱ ከስልጣን ኮርቻው ካልተገረሰሰ፣ በህዝባዊ አመጽ ካልተሰናበተ የሚመለሱ ጥያቄዎች አይሆኑም። ኢትዮጵያም እንዳገር ህዝባችን ከነበብቱ የሚከበሩና የሚታፈሩም አይሆኑም። የኢትዮጵያ ህዝብ አንዱን ጨቋኝ በሌላ በመተካት ነጻነትም ሆነ መብት እንደማያስገኙለት ከመራራ ትግሉ ተምሯል። ህዝባችን አሁን እየተቀጣጠለ ባለው አመጽም እንደምናየው በመሰረታዊ ለውጥ ስልጣንና አገሬን ልረከብ ማለቱን ነው። ተቃዋሚ ነኝ የሚለው ክፍል ምርጫም ብዙ አይደለም። ወይ በትግሉ ሜዳ በእውን ተገኝቶ የህዝብን ፍላጎት ተቀብሎ አመጹን መቀላቀል፣ አሊያም እየተፋፋመ ባለው ህዝባዊ አመጽ ከወያኔ ጋር በአመጹ ነበልባል መቃጠል ነው። ሶስተኛ ረድፍ የሚለው አነጋገር በዝባው ያመስ ጊዜ ቦታ የለውም። አገር የህዝብ ነው ብለን ለአመጹ ስንተነሳሳ ለህዝባችን ያለን ራዕይ እንዳይደናቀፍ የራዩን ባለቤት ግንባር ቀደም አርጎ መታገልና ማታገል አስፈልጊ ይሆናል። ብዙአኑን በዚህ መልክ ማደራጀት የሚቻለው አገሪቷ በገቢር የሁሉም ሆኗን በማረጋጋት የኩልነትና የዲሞክራሲን ሰንደቅ በመቀበል ወያኔ ካመቻቸልን የጠባብነትና የትምክት አረንቋ በመራቅ ነው። ይህ ራዕይ ኢትዮጵያን ማዳን፣ ክብሯንና ህልውናዋን ማረጋጋት፣ አንድነቷን መጠበቅ እንደ ቀዳሚ ማየትና መስራት እንደ ዋና መሰረት መታየት ያለበት መሆኑ የሚያከራክር አይደለም። ከዚህ ባሻገር ግን የአንድነት መሰረቱ ዴሞክራሲና እኩልነት መሆኑ በምንም አይነት መዘንጋት የለበትም። መሬት ለራሹ፣ መብት ለህዝቡ፣ ሉዓላዊነት ለኢትዮጵያ፣ ደሃው ይማር፣ የኑሮ ዋስትና ለብዙሃኑ፣ እኩልነት በሕግ ፊት፣ ፍትህ ይንገስ፣ እነዚህን የመሳሰሉት ለዓመታት የታገልንላቸው የሰብአዊና የዲሞክራሲያዊ መብቶች የህዝብ ስልጣንና ወሳኝነት ማረጋገጫ ዓላማዎች ይህንኑ አገር የማዳንን ግዳጅ አጅበውና ትርጉም ይዘት ሰጥተው መገኘት ይጠበቅባቸዋል። አገር ከህዝቦች ውጪ የምትገለጽ ግዑስ ክስተት አይደለችምና ታሪኳን በደማቸው ጽፈው ሞተው ሕያውነቷን ያረጋገጡላትን ልጆቿን ጠረን ማሽተት፣ መልካቸውን መምሰል፣ የልብ ትርታቸውን ማጀብ፣ ራያቸውን መሆን ይኖርበታል። ትግላችን በተለወጠ የአካባቢና ዓለም አቀፋዊ ሁኔታ ውስጥ እየተካሄደ ያለ በመሆኑ የአገራችን ዕጣ አማረ ተበላሸ ግድ የሌላቸው ባዕዳን በዝተውና አንዳንዶቹ ይችን ታሪካዊ አገር በማንበርከክና በመበጣጠስ ብሔራዊ ጥቅማችን ይጠበቅልናል ብለው ስለተሰለፉ ይህን ሁሉ በማጤን ጽናትን ከስልት አገር ወዳድነትንና አርበኝነትን ከሁለገብ ግንዛቤና ሰፊ አመለካከት ከህብረትና ከቆራጥነት ጋር አጣምረን መገኘት ይኖርብናል። በተለወጠ ሁኔታ ውስጥ በስልት በብልሃት እየቀዘፍን ትግላችንን ከዳር ከግቡ ማድረስ ይጠበቅብናል። የደረስንበት የታሪክ አደገኛ ምዕራፍ የአገራችን ህልውና በዘረኛ ቡድን ከፍተኛ ጉዳት እየደረሰባት ያለበት ነው። ስለዚህም የዴሞክራሲና የእኩልነት መርህ የአንድነት ፍላጎታችንን አጃቢ በማድረግ አገራችንን ከጥፋት ለማዳን በህብረት መታገል፣ ቆርጠን መታገል፣ አመረን መታገል አለብን። ለውድ አገራችን ህይወታቸውን የሰጡ ጀግኖቻችን የፈሰሰው ደማቸው ዛሬም ጀግኖች ማፍራቱን አላቋረጠም። ስለዚህም ዛሬም የአርበኞች አገር መሆኗን ማስመስከሪያና ባንዳውንና ዘረኛውን እንደገና ማሳፈሪያ ወቅት ላይ ነን። ኢትዮጵያዊነታችን የሚፈተንበት የቁርጥ ቀን ላይ ተገፍተን ደርሰናል እንላለን። ዛሬም እየተፋፋመ ባለው አመጻዊ እንቅስቃሴ የፋኖ ተሰማራ ጥሪ በዱር በገደሉ በከተሞች በገጠሩ በድምጽና ከልብ ጭምር እየተዘመረ ነው። ረጅሙ የትግል ጉዞ በኢትዮጵያ ህዝብ አቸናፊነት ይገባደዳል። ድልና ክብር ምን ጊዜም የህዝብ ነው።
Come in, it's a young kid, or he's a dog, let me in my